ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ጀመረ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ ማምሻውን አዲስ አበባ ገብተዋል። ዘገባ ይኖረናል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ ሙሐመድ የምሽቱ እንግዳችን ናቸው።
ሸባብ ሶማሊያ ውስጥ የሚያካሂደው አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። ኢትዮጵያዊ ቡድን ተዋቅሮ ነው እና የኢትዮጵያ ሙጃሂድ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ
በሶማሊያ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ባለፈው ሳምንት ጥቃት ያደረሰው አልሸባብ እና አሁን ደግሞ በኢትዮጵያ ውስጥ ወደ 7 ኪሎ ሜትር አቅራቢያ መግባታቸው የተነገረው የኢትዮጵያ ሙጅሃዲን ስለተሰኘው ቡድን ማብራሪያ እንዲሰጡን በምሽቱ እንግዳ አድርገን ጋብዘናቸዋል። ከዜናው በኋላ በሚኖረን ጊዜ ይዘናቸው እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሴ አሸናፊና ግርማ ደገፋው ደግሞ በምስልና ድምጽ በማቀናበር የዚህ የሬዲዮ በቴሌቪዥን ዝግጅታችንን ወደ እናንተ በማድረስ አብረውን አሉ። አበባየው ገበያው የዌብና ማህበራዊ ገጻችን ፕሮዲውሰር ናት። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ የቀጥታ ስርጭታችን እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንወሰዳችሁ።
ምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታየ ነኝ። ግራይ ክልል ውስጥ በተካሄደው ጦርነት ወቅት ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተሰየመው ኮሚሽን በኢትዮጵያ የመጀመሪያ ጉብኝቱን ትናንት ሰኞ ጀምሯል። ኮሚሽኑ የሰብአዊ መብቶች የሰብዕናና የስደተኞች ደህንነት ዓለም አቀፍ ድንጋጌዎች ጥሰቶችን እንዲመረምር ባለፈው ዓመት ታህሳስ ውስጥ ሲቋቋም ሊታደስ የሚችል የአንድ ዓመት የሥራ ዘመን ተሰጥቶት እንደነበረ ይታወሳል። ኢትዮጵያ የኮሚሽኑ መቋቋም ፍሬቢስ ነው ስትል እንደማትተባበር ገልጻ በወቅቱ ውድቅ አድርጋው የቆየች ቢሆንም በቅርቡ ግን እንዲገባ ፈቃድ ሰጥታለች። የኢትዮጵያ መንግስት ትናንት ባወጣው መግለጫ ከኮሚሽኑ ጋር የመተባበርን ጉዳይ እንደገና የምናጤነው በተግባሩና የመንግስታችንን አቋም ማክበር አለማክበሩን ተመልክተን ይሆናል ብሏል። የኮሚሽኑ አባላት ትናንት ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መነጋገራቸውን ለመንግስቱ ቅርበት ያለውን ፋና ብሮድካስቲንግን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ኬንያዊ፣ ሽሪላንካዊና አሜሪካዊ ባለሙያዎች ያካተተው የኮሚሽን እስከፊታችን ቅዳሜ ሐምሌ 23 2014 ዓ.ም ኢትዮጵያ ውስጥ እንደሚቆይና ሪፖርት እንደሚያወጣ ታውቋል። ከኮሚሽኑ ጋር እንደሚተባበሩ አሳውቀው የነበሩት ትግራይን እያስተዳደሩ ያሉት ባለስልጣናት ፌዴራል መንግስቱ በኮሚሽኑ ላይ የራሱን ሐሳብ ለመጫንና ተአማኒነቱን ለመሸርሸር ይጥራል ብለው ከሰዋል። በጥቅምት 2013 ዓ ም በመንግስቱ ኃይሎችና በህወሀት መካከል የተቀጣጠለው ጦርነት በቀጠሉት 2 ዓመታት ውስጥ የኤርትራን ጦርም ጨምሮ መላ ትግራይን አዳርሶ ለአጎራባች አማራና አፋር ክልሎችም የተረፈ ሲሆን በውጊያዎቹ ውስጥ በሲቪሎች ላይ ለተፈጸሙ የበረቱ ጥቃቶችና በደሎች ሁለቱም ወገኖች ሲወነጃጀሉ ቆይተዋል። የኢትዮጵያ መንግስት ባለፈው መጋቢት የተናጠል ተኩስ አቁም ካወጀ ወዲህ የተጋጋለ ውጊያ ባመዛኙ ጋብ ቢልም ክልሉ ግን በከበባ ውስጥ በመሆኑ የባንክ፣ የስልክ፣ የኢንተርኔት አገልግሎቶችና የነዳጅ አቅርቦት የበረታ ችግር መኖሩ እየተነገረ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባካሄዱትና በዚህ ዓመት መጀመሪያ አካባቢ ባወጡት ሪፖርት በሁሉም ወገኖች በሰብና ላይ የተፈጸሙ ጥፋቶች መኖራቸውን የሚያመላክቱ ማስረጃዎችን ማግኘታቸውን ገልጸው ነበር። ቱኒዚያውያን አዲሱን ህገ መንግስት እንደሚደግፉ የውሳኔ ህዝቡ ቅድመ ውጤቶች ተጠቆሙ። ፕሬዝዳንታዊ ስልጣኖችን እጅግ የሚያሰፋ የሆነው አዲሱ የቱኒዚያ ህገ መንግስት ትናንት ሰኞ የተካሄደውን ውሳኔ ህዝብ በቀላሉ ሊያልፍ መቻሉን ድምጽ ሰጥተው በሚወጡ ሰዎች አስተያየት ላይ የተመረኮዘ ግምገማ አሳየ። በውሳኔ ህዝቡ ድምጻቸውን የሰጡት ሰዎች ቁጥር ግን እጅግ ዝቅተኛ እንደነበረ ተመልክቷል። ባለፈው አመት ፕሬዚደንት ካይ ሳኢድ ሀገሪቱን ለአመታት ተሽመድምዳ ከቆየችበት ሁናቴ መታደግ አለብኝ ብለው ፓርላማውን ማገዳቸውና ራሳቸው በአዋጅ አስተዳደሩን ሲመሩ መቆየታቸው ይታወሳል። ከዚያም ባለፈው ወር ነው አዲስ ህገ መንግስት ያወጡት። አዲሱ ህገ መንግስት ያስተዳደሩንና የፍትህ አካሉን ስልጣን ለፕሬዝደንቱ የሚሰጥ ከመሆኑም ሌላ የምክር ቤቱን ስልጣን በማዳከም የፕሬዝደንቱን ስልጣን የሚቆጣጠር አካል እንዳይኖር የሚያደርግ ነው። የትናንቱ ህገ መንግስታዊ ውሳኔ ህዝብ ይፋ ውጤቱ ባንክሮ እየተጠበቀ ሲሆን የምርጫ ኮሚሽኑ ውጤቱን ከጥቂት ጊዜ በኋላ እንደሚያሳውቅ እየተጠበቀ ነው። የምርጫ ኮሚሽኑን የቦርድ አባላት ፕሬዝደንቱ የቀየሯቸው ሲሆን ተቃዋሚዎች ውሳኔ ህዝቡ በዚህ ኮሚሽን በተካሄደ ድምጽ አሰጣጥ ተአማኒነት ይኖረዋል ወይ ብለው ጥያቄ አንስተዋል። ከቀደሙት ምርጫዎች ጋር ሲነጻጸር የነጻ ታዛቢዎች ቁጥርም አናሳ መሆኑንም ተቃዋሚዎቹ አንስተዋል። ፕሬዝደንቱ ትናንት ድምጻቸውን ሲሰጡ ውሳኔ ህዝቡን የአዲስ ሪፐብሊክ መሰረት ብለውታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ፕሬዚደንት ባይደን ከኮቪድ የህመም ምልክቶቻቸው በእጅጉ እያገገሙ መሆናቸውን ሐኪማቸው ተናገሩ። ፕሬዚደንት ጆ ባይደን የነበሯቸው የኮቪድ-19 የህመም ምልክቶች በጠቅላላ ማለት በሚያስችል ደረጃ ተወግደውላቸዋል ነው ያሉት ሐኪማቸው። ትናንት ፕሬዚደንት ባይደን ከቀን ወደ ቀን እየተሻለኝ ነው ብለዋል። ዋይት ሀውስ በጣም ተላላፊ የሆኑትን የኮሮና ቫይረስ ዝርያዎች በደንብ ሊከላከሉ የሚችሉ አዳዲስ የክትባት አይነቶችን መስራት ስለሚቻልበት መንገድ የሚወያይ ጉባኤ ዛሬ ለማካሄድ ማቀዱንም ዜናው ጨምሮ አስታውቋል። ፕሬዝደንቱ ባለፈው ሳምንት ሐሙስ ለኮቪድ-19 መጋለጣቸው በምርመራ ከታወቀበት ጊዜ አንስተው በዋይት ሀውስ ራሳቸውን ከሌላ ሰው ለይተው ተቀምጠዋል። ፓክሲሎቪድ የተባለውን የጸረ ኮቪድ መድኃኒትና ጥቂት መጠን ያለው አስፒሪን ለደም ማቅጠኛ ሲወስዱ መቆየታቸው ተገልጿል። እንደ ዋይት ሀውስ ባለስልጣናት እምነት የፕሬዝደንቱ የኮቪድ-19 የህመም ምልክቶች BA5 የተባለው የኦሚክሮን ቫይረስ ዝርያ አይነት ነው። የዋይት ሀውስ የጸረ ኮቪድ ምላሽ አስተባባሪ ዶክተር አሺሽ ጃ እንዳሉት በአሁኑ ወቅት ዩናይትድ ስቴትስ ውስጥ ካሉት የኮቪድ-19 ተጋላጮች ውስጥ ከ75 እስከ 80 ከመቶ የሚሆኑትን የያዛቸው BA5 የተባለው የኦሚክሮን ዝርያ አይነት ነው። ቀዳማዊት እመቤት ጂል ባይደን ከቫይረሱ ነጻ ሲሆኑ ላልተወሰነ ጊዜ ዴላዌር በሚገኘው መኖሪያ ቤታቸው እንደሚቆዩ ተገልጿል። ሩሲያ በጥቁር ባህር ዳርቻ ያሉ አካባቢዎችን በሚሳኤል ደብድባለች ስትል ዩክሬን አስታወቀች። ዩክሬን ሩሲያ በጥቁር ባህር ዳርቻ ያሉ ይዞታዎቿን ዛሬ ማክሰኞ በሚሳኤል እንዳጠቃች ነው ያስታወቀችው። ከጥቂት ቀናት በፊትም ሩሲያ በዩክሬን ኦዴሳ ወደብ ላይ የሚሳኤል ጥቃት ማድረሷ ሲታወስ፣ ድርጊቱ ዩክሬን የእህል አቅርቦት ወደ ውጭ መላክ እንድትጀምር በሁለቱ ሀገሮች መካከል የተደረሰውን ስምምነት ተግባራዊነት በተመለከተ ጥያቄዎች ማስነሳቱ አይዘነጋም። ይህ በዚህ እንዳለ ትናንት ሰኞ የተባበሩት መንግስታት ድርጅት በጥቂት ቀናት ውስጥ ከዩክሬን የእህል አቅርቦት መውጣት ይጀምራል ሲል አስታውቋል። ኪቭ ኢንዲፔንደንት የተባለ ነጻ የዜና አውታር እንደዘገበው የዩክሬን የመሰረተ ልማት ሚኒስትር እህል ወደ ውጭ የመላክ እንቅስቃሴው ከነገ ረቡዕ ጀምሮ ይቀጥላል ብለዋል። በመጨረሻም ሩሲያ ውስጥ ካለፈው የካቲት አንስታ በእስር ላይ የምትገኘው አሜሪካዊት የቅርጫት ኳስ ኮከብ ብሪትኒ ግራይነር የፍርድ ሂደት ዛሬ መቀጠሉ ተሰምቷል። ግራይነር በየካቲት ወር ሞስኮ አውሮፕላን ማረፊያ ላይ ሶስት አስመጪ ቁስ ይዛ ተገኝታለች ተብላ ክስ ቀርቦባታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ ዘገባችን በቀጥታ ወደ ስልክ መስመር ነው ምናል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ አዲስ አበባ ገብተዋል። የሩሲያ የውጭ ጉዳይ ሚኒስትር ቦሌ ዓለም አቀፍ አውሮፕላን ማረፊያ ማምሻውን ሲደርሱም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሩሲያውን የውጭ ጉዳይ ሚኒስትር ጉብኝት በተመለከተ ተጨማሪ መረጃን አጠር አድርጎ ሊያካፍለን የአዲስ አበባው ዘጋቢያችን እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምናመሸ። በቀጥታ ወደ አንተ ልመለስና እስቲ አጠር አድርገህ አካፍለን መረጃውን መቀጠል ትችላለህ። ምን አለ እጅ ከምን?
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቀደም ሲልም እንዳልሽው ዛሬ ከሰዓት በኋላ አመሻሹ ላይ ነው አዲስ አበባ የገቡት። በመንደርደሪያው ላይ እንደተጠቀሰውም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሰርጌይ ላቭሮቭ የአፍሪካ ጉብኝት ከኢትዮጵያ በተጨማሪ ግብፅን፣ ኮንጎን እና ዩጋንዳን ያካተተ ነው። ሶስቱን ሀገራት ከጎበኙ በኋላም ነው ወደ ኢትዮጵያ የመጡት። ላቭሮቭ በአዲስ አበባ ቆይታቸው በሩሲያና በኢትዮጵያ መካከል ስላለው የሁለትዮሽ ግንኙነት እንደዚሁም በሌሎች ዓለም አቀፍ ጉዳዮች ላይ ከኢትዮጵያ መንግስት ባለስልጣናት ጋር እንደሚወያዩ የውጭ ጉዳይ ሚኒስቴር አስታውቋል። ላቭሮቭ ወደ አዲስ አበባ የመጡት ከዩክሬን ጦርነት ጋር በተያያዘ አገራቸው በተለይ ከምዕራቡ ከፍተኛ ጫና ውስጥ ባለችበትና ፍጥጫ ውስጥ በገባችበት ወቅት ነው። ኢትዮጵያ እንደሚታወቀው ከዩክሬኑ ጦርነት ጋር በተያያዘ ገለልተኛ አቋም ካንጸባረቁ የአፍሪካ ሀገራት አንዷ ነች። አዲስ አበባ እንደሚታወቀው የአፍሪካ ህብረት መቀመጫም ነች ሲሆን እናም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን የስራ ኃላፊዎች ጋር ተገናኝተው እንደሚወያዩም ይጠበቃል። ጉብኝቱ ሁለተኛው የሩሲያ የአፍሪካ ጉባኤ ሊካሄድ ጥቂት ወራት በቀሩት ጊዜም እየተካሄደ ነው። የኢትዮጵያ መንግስት የአፍሪካ ህብረትና በአዲስ አበባ የሚገኘው የሩሲያ ኤምባሲ የውጭ ጉዳይ ሚኒስትሩን የአዲስ አበባ ጉብኝት በተመለከተ ዝርዝር ፕሮግራም አላሳወቁ እስካሁን ማለት ነው። በአሜሪካ ድምፅ የተጠየቁት በአዲስ አበባ የሩሲያ ኤምባሲ ቃል አቀባይ የሚኒስትሩን አገልግሎት ከሚኒስትሩ አገልግሎት ማረጋገጥ አለብን ብለዋል። ፕሮግራማቸውን በተመለከተ ማለት ነው። እንግዲህ
የስልክ መስመሩ ተቋረጠ። በመጀመሪያም እስክንድርን ወደ ስልክ መስመር በስልክ ማብራሪያ እንዲሰጠን ስንጋብዘው የስልክ መስመሩ እያስቸገረ ነበር። ግን ደግሞ ያው እስክንድር እንዳለው ገና አዲስ አበባ መግባታቸው ነው። ዘርዘር ያሉ መረጃዎችን ለማግኘት ከፍተኛ ጥረት እያደረጉ ነው ዘጋቢዎቻችን። በነገው ምሽትም በነገው ዕለትም ሰፋ ያሉ መረጃዎችን አካተን እንመለሳለን። ከዚሁ ውጭ ጉዳይ ሚኒስትሩ ዘገባ ሳንወጣ የላቭሮቭ የአፍሪካ ጉብኝት የሀገራቸው ዩክሬንን በመውረሯ ሳቢያ ከምዕራቡ ዓለም እየመጣባት ያለውን ውግዘት በመከላከል ላይ ያተኮረ እንደሆነ የምዕራቡ ዓለም ሀገራትም በምስራቅ አፍሪካ ኢትዮጵያን ጨምሮ ለተከሰተው ከፍተኛ የምግብ እጥረት መባባስ ሩሲያን ተጠያቂ ያደርጋሉ። ነገር ግን ኢትዮጵያ በበኩሏ ከትግራይ አማጽያን ጋር በምታደርገው ጦርነት ሳቢያ ከምዕራቡ ዓለም ግፊት የመጣባትና የሩሲያንም የረጅም ጊዜ ታሪካዊ ግንኙነት ያላት አገር ናት። እነዚህን ዘገባዎች አካቶ ዘገባ ያደረሰን ፍሬድ ሃርተር የአሜሪካ ድምጽ ዘጋቢ ከአዲስ አበባ ነው። እንግዱ ወልዴ የዚህን ዘገባ ዝርዝር ያሰማናል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ የሚያደርጉትን ጉብኝት የሚያገባድዱት የኢትዮጵያ ባለስልጣናትን አዲስ አበባ ላይ በማነጋገር ሲሆን በዚህም ሀገራቸው በዩክሬን ላይ በምታካሄደው ጦርነት ምክንያት ሌሎች ሀገሮች በረሃብ እንዲጠቁ ሆኗል የሚለውን ክስ መከላከሉን ይቀጥላሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ በተጨማሪም ከትግራይ ሰራዊት ጋር በነበረው ግጭት የሰብአዊ መብት በመጣስ ተወንጅላ ከምዕራቡ ዓለም ጋር የሻከረ ግንኙነት ውስጥ ከገባቸው ኢትዮጵያ ጋር ሀገራቸው ግንኙነቷን የምታጠናክርበትን መላም ይሻሉ። ከሌሎች ሀያላን አገሮች አንጻር ሲታይ ሩሲያ በኢትዮጵያ ያላት ታይታ እጅግም ነው። እንደ ዩናይትድ ስቴትስ ትልቅ የእርዳታ ዱካ የላትም። እንደ ቻይናም በመሰረተ ልማት ላይ ከፍተኛ ተሳትፎ የላትም። ነገር ግን ሁለቱ አገሮች ጠንከር ያለ ዲፕሎማሲያዊ ግንኙነት አላቸው። በጥቅምት 2013 የትግራይ ጦርነት ከተጀመረ ወዲህ ሩሲያ ኢትዮጵያ ላይ በተባበሩት መንግስታት ይደርስባት የነበረውን ጫና ስትከላከልላት ቆይታለች። ጉዳዮች በዝግ ስብሰባ እንዲታዩ እንዲሁም ድምፅን በድምፅ የመሻር መብቷን ተጠቅማ በመብት ጥሰት ክስ በኢትዮጵያ ላይ ሊወጣባት የነበሩ የአቋም መግለጫዎችን አግዳለች። በአዲስ አበባ ያሉ ሰዎች ከምዕራቡ ዓለም ይልቅ ለሩሲያ ያላቸውን ጥሩ አመለካከት መግለጻቸው ያልተለመደ ነገር አይደለም። የጠቅላይ ሚኒስትር አብይ አህመድ መንግስት የምዕራቡ ዓለም ለህወሓት ወገን ድጋፍ ከማድረጉ ሴራ ጀርባ ሆኖ ይመራል የሚል ሐሳብን ያዘለ ክስ ያቀርባል። ገለልተኛ ተመራማሪው ሞገስ ዘውዱ ተሾመ የሩሲያና የኢትዮጵያ ግንኙነት ጥልቅና ታሪካዊ ነው ይላሉ።
በቀዝቃዛው የዓለም ጦርነት ወቅትም ቢሆን በወቅቱ ከነበረችው ሶቪየት ህብረት ጋር በመወገን ኢትዮጵያ መልካም ግንኙነት ነበራት። አሁን ኢትዮጵያ ገብታበት ካለው አጣብቂኝ አንጻርም ስናየው ሩሲያ ባላት የዓለም አቀፍ ግንኙነትና የውጭ ግንኙነት የኢትዮጵያን አቋም ስትደግፍና በጸጥታው ምክር ቤትም ከጎኗ ስትቆም ነው የምናየው።
የኢትዮጵያ ባለስልጣናት የጥቁር ባህር ተከፍቶ የስንዴ ምርት ለገበያ እንደሚቀርብ ማረጋገጫውን ከውጭ ጉዳይ ሚኒስትር ላቭሮቭ ሊጠብቁ ይችላሉ ተብሎ ይገመታል። ኢትዮጵያ የስንዴ ምርትን በማሳደግ ራሷን ለመቻል እቅድ አላት። አሁን ባለው ሁኔታ ግን 40% የሚሆነው የእህል ፍላጎቷን የምትሸፍነው ከዩክሬንና ሩሲያ ከምትገዛው ነው። 30% የሚሆነው ኢትዮጵያዊም ከዓለም ገበያ ከሚሸመተው እህል ምጽዋት ጠባቂ ነው። የትግራይ ጦርነት ቀጥሎ በነበረበት ባለፈው ዓመት ሩሲያ ከኢትዮጵያ ጋር የጸጥታ ትብብር በመፈራረሟ ሀገራቸው ለኢትዮጵያ የሚሰጡትን እርዳታ የገቱና በአዲስ አበባ የሚገኙ የምዕራቡ ዓለም ዲፕሎማቶች ቅንድባቸውን በግርምት ከፍ እንዲያደርጉ አድርጓል። በኦንታሪዮ ኩዊንስ ዩኒቨርሲቲ የሚገኙት ፕሮፌሰር አወት ወልደ ሚካኤል እንደሚሉት ግን ሩሲያ በኢትዮጵያ የሚገኘውን የምዕራቡን ዓለም መተካት አትችልም። በተለይ አሁን በትግራይ የሚካሄደው ጦርነት መቀዝቀዙን ተከትሎ ጠቅላይ ሚኒስትሩ ከአሜሪካ ጋር ግንኙነታቸውን ለማሻሻል እየሞከሩ ያለበት ወቅት ነው።
የኢትዮጵያው ጠቅላይ ሚኒስትርና የምዕራቡ ዓለም ግንኙነት ከስድስት ወራት ወይም ከአንድ ዓመት በፊት እንደነበረው መጥፎ አይመስለኝም። የምዕራቡ ዓለም ጠቅላይ ሚኒስትሩንም ሆነ ፖሊሲያቸውን እንደ በጎ በመመልከት ላይ ነው። አዲስ አበባና የምዕራቡ ዓለም መዲናዎች ግንኙነታቸውን እያሻሻሉ ካለበት ሁኔታ አንጻር ስናየው ጠቅላይ ሚኒስትር ላቭሮቭ ነገሮችን ለመቀየር ብዙም እድል የላቸውም።
ባለፈው መጋቢት የሩሲያ ዩክሬንን መውረር አስመልክቶ በተባበሩት መንግስታት በወጣው የአቋም መግለጫ ላይ ኢትዮጵያ ድምጽ ተአቅቦ አድርጋለች። ይህ በእንዲህ እንዳለ ላቭሮቭ ወደ ኢትዮጵያ ከመጓዛቸው በፊት በዩጋንዳም ጉብኝት አድርገዋል። የዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ በመከላከያና ደህንነት ረገድ ጠንካራ የሁለትዮሽ ግንኙነት እንደሚሹ አስታውቀዋል። ፍሬድ ሃርተር ከአዲስ አበባ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። አሁን ተከታዩ ዘገባችን ረዘም ያለ ሰዓት የሚወስድ ወይም ደቂቃዎች ይቅርታ የሚወስድ ዘገባ ነው። እንደው አስቀድመን ለመናገር ነው ርዝመቱን። ወደ ሶማሌ ክልል የምናልፍበትና በመግቢያችን ላይ እንዳስተዋወቅናችሁ የክልሉን ፕሬዚዳንት አቶ ሙስጠፌ መሐመድን ቃለ ምልልስ ያካተተ ዘገባ ነው። የኢትዮጵያ ሶማሌ ክልል ሐምሌ 13 ቀን ኢትዮጵያ ድንበርን አቋርጦ ከገባው የአልሸባብ ታጣቂዎች ቅርንጫፍ የሆነውና የክልሉ ፕሬዝዳንት የኢትዮጵያ ሙጂሃዲ የተባለ ኢትዮጵያውያንን የያዘ የታጠቀ ቡድን ጋር በተካሄደው ውጊያ 100 የሚሆኑ ታጣቂዎች መገደላቸውንና 13 መኪናዎቻቸው መውደማቸውን በቁጥር ብዙ በርከት ያሉ የጦር መሳሪያዎች መወረሳቸውን ክልሉ ያስታወቀ ሲሆን የክልሉ ፕሬዚዳንት አቶ ሙስጠፌ መሐመድ ኡመር ለጸጥታ ኃይሎች ከፍተኛ ድጋፍ ያደረገውን የክልሉን ህዝብ አመስግነዋል። አልሸባብ በበኩሉ የዩናይትድ ስቴትስ መንግስት ያለበትን ላሳወቀ የ5 ሚሊዮን ዶላር ሽልማት ለመስጠት ቃል የገባችለትን መሪውን ፉአድ መሐመድ ካሊፍ ሸንጎሌን በድንበር አካባቢ የሚገኙ ተዋጊዎችን ለማሰልጠን የላከ መሆኑን ጠቅሷል። አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ የሶማሊያ ከተሞች ላይ ጥቃት ማድረሱ ባለፈው ሳምንት ረቡዕ ተዘግቧል። በዕለቱም በአልሸባብ ታጣቂዎችና በኢትዮጵያውያን የሶማሌ ክልል ልዩ ኃይል አባላት መካከል በተካሄደ ውጊያ ከሁለቱም ወገን 80 ሰው መገደሉን ከሁለቱም ወገኖች የወጡ መረጃዎችን ጠቅሰን መዘገባችን ይታወሳል። የሶማሌ ክልል ባለስልጣናትና በጉዳዩ ላይ እውቀት ያላቸውን ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸውን ጠቅሶ የሶማሌ የአሜሪካ ድምጽ የሶማሌኛ ክፍል ዝግጅት ዘግቧል። ኦማር መሐመድ አቡ ያንን የተባሉ አሁን ኑሯቸውን በስዊድን ያደረጉ የቀድሞ የአልሸባብ ባለስልጣን እንዲሁም ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁ ሌላ የአልሸባብ የቀድሞ ኃላፊ ለቪኦኤ የሶማሌኛ ቋንቋ አገልግሎት እንደገለጹት አልሸባብ ኢትዮጵያ ውስጥ እያደረገ የሚገኘውን እንቅስቃሴ የሚመሩት ትውልዳቸው ከኢትዮጵያ ሶማሌ ክልል የሆነ አሊ ዲያር የተባሉ አንጋፋ የአልሸባብ ኮማንደር መሆናቸውን ገልጸዋል። ስለ ጥቃቱና የኢትዮጵያ ሙጃሃዲን ስለተባለው ቡድን ማብራሪያ እንዲሰጡን የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ኡመርን ለቃለ ምልልስ ጋብዘናቸዋል። እንደሚከተለው ተሰናድቷል። በጣም አመሰግናለሁ። በኢትዮጵያ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሐመድ ኡመር ለቃለ ምልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው የምገባው። ካሉበት ቦታም አንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝ፣ እና በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጅሃዲን የተሰኘ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧል። እና እስቲ ሁለቱ አንድነትና ልዩነት ካላቸው ምንድን ነው የሆነው በእርሶ በኩል ይንገሩን።
አመሰግናለሁ። ሲሆን አሁን የሚገኘው በሸቤሌ ዞን ፌር በሚባል ከተማ ነው። የመጨረሻ የኢትዮጵያና የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ኃይል የተመታበት አካባቢ ነው። ይሄ የሚያልንበት አካባቢ እንዳልሽው በሰሞኑ ድርጊት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሂዲን የሚባለው ቡድን ሸባብ ሆኖ ከዓለም አቀፍ የሽብር ቡድኖች ጋር እንዲሁም ከቀጠናው ጠላቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። እና የኢትዮጵያ ሙጃሂዲን የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ አላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ ሶማሊያ ውስጥ ይቀጥላል፣ አንዱ ደግሞ ሶማሌ ውስጥ ተፋክቶልናል ብሎ ስለሚያስብ ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚሰራ ቡድን ነው። ኢትዮጵያ ሙጃሂዲን የሚባሉት
ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትናው ዕለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿል። እና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው?
ዩድ እና አቶ የሚባሉ ከተሞች ተረፍ ከተማ ናቸው ሁለቱም። እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ግጭቱን ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው ኦልተርኔት እያደረገ። ስለዚህ ግንበኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም። ከድንበር 10 ኪሎ ሜትር 5 ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው ሁለቱም ቦታ። እና እዛ ላይ ጥቃት ፈጽመው በየድ በኩል ብዙም መሄድ አልቻሉም። በአቶ የሚባለው በኩል ሰብረው ገብተው ይሄ የኢትዮጵያ ሙጃሂዲን የሚባለው ቡድን ለማስገባት ነው ጥቃቱን የፈጸሙት። ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ 100 ኪሎ ሜትር አካባቢ ውስጥ ገብቶ ነበረ። አብዛኛው 100 ኪሎ ሜትር ብዙ ነው ሊል ይችላል፣ ግን ብዙ ቦታ ከተማ የለም። በጣም ክፍት የሆነ ቦታ ነው። የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት 150 ምናምን ሊሆን ይችላል። 140 ትናንሽ ቀበሌዎችን አልፎ ነው ወደዛ የገባው። ሀሳቡ የነበረው ኤልቴሬ የሚባል ማሌ ክልል ሚዜ ወረዳ አካባቢ ተራራማ ቦታ ነው። የኛና የኦሮሚያ ቦርደር አካባቢ ያለው በዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘው መረጃ የሚያመለክተው ይሄ ቡድን ገብቶ ነበር። ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ የተከበበው ቡድን ለማስለቀቅ በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ የተከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለቅለት ነው። ትንሽ እንደዛ ነው እኛ ያሰብነው ከሚሊተሪ ስትራቴጂ። በሌላ ቦታ ወከባ ያደረገው ከዋናው ድንበር 7 ኪሎ ሜትር ነው የገባው በትላንትና ከዋናው ድንበር። እንግዲህ ዋናው ድንበር ሲባል ተራራማ ኤሪያ ነው። በደህና ጊዜም ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የእኛ ልጆች ሄደው ተገናኝተው ደምስሷቸዋል። በአሁኑ ሰዓት ከገባው ኃይል ውስጥ ምናልባት በአሰሳ የሚገኝ በየቦታው ጢሻው ከሌለ በስተቀር ሙሉ በሙሉ ተደምስሷል። ሁሉም ያለነው ፌርፌር ከተማ ነው። ቀጣይ በድንበር አካባቢ ያለው ሁኔታ ምን እናድርግ፣ ለወደፊቱ እንዲያ ነገር እንዳይሞክር ዲተረንስ ምን መሰል የሚለው ነገር እየተወያየ ነው።
አልሸባብ በዓለም አቀፍ ደረጃ በአሸባሪነት የተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሃዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን።
የታወቀው በኢንተርቪው ነው። እንግዲህ የተማረኩ ሰዎች አሉ። የተማረኩ ሰዎች ምንድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን፣ የሸባብ አካል ነን። ሁለት አይደለም፣ የሸባብ አካል ሆኖ እንትን ማለት እኮ ነው። መከላከያ አይደለም የምንለው በሀገራችን መከላከያ ተብለው ደግሞ ሰሜን እዝ፣ ምስራቅ እዝ እንደዚህ ይባላል። እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው ሸባብ ሌላ ጊዜም ሶማሊያ ውስጥ ሆኖም ራሱን ሙጃሂድን የሚጠራው የሶማሌ ጂሃዲስቶች ማለት ነው። እንደዛ ብሎ ራሱን የሚጠራው ለአላህ ሲሉ የሚወቱ ማለት ከሆኑ ሙጃሂድ የኢትዮጵያ ምሎ የተጨመረበት በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥር ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደ ማለት ነው የሚቆጥረው እንጂ የተለየ አይደለም። ሸባብ ራሱ ነው።
ስለዚህ ይሄ ጥቃት ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡዕ ብለን ካነሳ ነው። በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት 17 ከአልሸባብ ደግሞ 63 ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር እና በጥቃቱ የደረሱት ጉዳቶች እንደተባለው ይሄ ቁጥር ነው ወይስ ተጨማሪ አለው?
እዛው አካባቢ ነው እንግዲህ መጀመሪያ ቆስሎ በኋላ የሞተ ምናምን ሊኖር ይችላል። እዛው አካባቢ ነው ግን ቁጥሩ በደንብ ነው የኛ ልጆች እየታገሉት እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እጥፍ ቢገለጡም በጣም ነው ታግለው እዛ ቦታ ላይ ከስድስት ሰዓት በላይ ያቆያቸው ከፍተኛ ጉዳትም አድርሰዋል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ ሮብ ዕለት ነው የገባው። ሐሙስ ዕለት ኢንቬስት ተደርጓል። ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለውን አይጨምርም። ይሄ 67 ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከ ነገ ድረስ ቆጠራ የሬሳ ቆጠራ ምናምን ከጨረስ በኋላ በሚዲያ እናቀርባለን።
ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ እና መከላከያ የለም፣ መከላከያ አልነበረም፣ ፍሮንት ላይ ወይም ከፊት ለፊት መከላከያ በቦታው አልነበረም። አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት?
መከላከያ የለም የሚለው መረጃ የተሳሳተ ነው። መከላከያ አለ። እዛ ግጭት የተፈጠረበት ከተማ አጠገብ ባሬ የሚባል ከተማ ራሱ መከላከያ አለ። ስለዚህ ይሄ በሚዲያ የምንሰማው መከላከያ የለም ትክክል አይደለም። መከላከያ ቁጥሩ ካለው ሀገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል፣ ግን አለ። አሁን ደግሞ ኃይል ጨምሯል አሉ። ስለዚህ መከላከያ አሉ። ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የጠላትን እንገጅ ያደረጉት የሶማሌ ልዩ ኃይሎች ናቸው።
እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማም። ብዙ ጊዜ የሚወጡ መረጃዎች ይኖራሉ። ከውስጥ ስልጠና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች እያነጋገሩ ከውስጥ ለመረበሽ ይሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው የአሁኑ ያገኛችሁት በመረጃ?
አዎ፣ አንደኛ ሲሞክር አይታይም የሚለው መረጃ ራሱ ስህተት ነው። ይሞክራል ሁሌ ነው የሚያዘው። ተሳክቶለት አንዳንዴ እንደዚህ በዚህ ድፍረት ያህል ተዳፍሮ ዜና በሚሆን ደረጃ ወደ ውስጥ ላይገባ ይችላል እንጂ ሁሌ ነው የሚሞክረው። በፈንጂ መሳሳቂ ለመግባት ብዙ ነው የሚሞክረው። ያው ሲከሽፍ አይታወቅም፣ ሲሳካ ይታወቃል። ሁለተኛ በአሁኑ ሰዓት ግን መጠኑ አሁን የመጣበት መጠንና ዓላማው ከሌላው ለየት ይላል ብሎ ያስኬሄዳል። አሁን የመጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው። ድሮ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል። በአሁኑ ሰዓት ግን ቤዝ ለመስራት ነው። ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው። ገፊ ምክንያቱ አንደኛ በሌሎች ኃይሎች ይሄ ተልእኮ ስለተሰጥቶ ነው ብለን እናምናለን። በቀጠናው ያሉ ከግድቡ ጋር በተያያዙ ችግር ያለባቸው ኃይሎች በዚህ ቀጥታ በዚህ ጉዳይ ላይ እጃቸው እንዳለ መረጃዎች ያመለክታሉ። በሀገራችን ውስጥ ረብሻ እየፈጠሩ ያሉ ሽብርተኛ ቡድኖችም ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ድሮ የነበረው የኃይል የሴኩሪቲ ኃይል በምስራቅ ቀጠና አካባቢ የለም፣ አንዳንድ ቦታዎች ላይ ችግሮች ስለተነሱ በዚህ ሳይድን መፈት እንችላለን የሚል የመደፋፈር ሁኔታ ሊኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችም ገፋፍቶ ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን። አሁን በደንብ መረጃዎቹ ሳይሰበሰቡ መደምደም ይከብዳል። በእርግጠኝነት ግን ሸባብ ጣሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል አላማ ይዞ እንደተደፋፈረ እናውቃለን በመረጃ። ስለዚህ የእስላማዊ ኢምፓየርም ወደ ኢትዮጵያ እናስፋፋለን የሚል ሀሳብ አላቸው የሚል እመሰለን።
ምን ያህል ነው የተማረኩት ወይም ቁጥራቸው ምን ያህል ነበር?
አልታወቀም። አሁን በጣም ወደ 40-30 ኪሎ ሜትር የሆም ኤሪያ ላይ ነው ግጭቱ የተፈጠረው። እነዛ ሰዎችን የማስወጣት እንትኑ በጣም ሲሰራ የቆየው እየተሰበሰበ ነው። አሁን የሞተውም የሚገኘውም መሳሪያውም እየታየ ነው። ቁጥሩን ይህን እያነግርሽን በእርግጠኝነት ግን የገባው ኃይል ተደምስሷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን፣ እንደዚህ ሎላንች የመሳሰሉ እንግዲህ ቅድም እንዳልኩሽ የሚንሰራቸውን አንዳንድ የሴኩሪቲ ስራዎች ቦርደር ላይ ካጠናከርን በኋላ ለዚህ ጊዜ ሰተን እናወጣዋለን። ምድሬዙ
በጣም አመሰግናለሁኝ። ጊዜ ርስጥልኝ። የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሐመድ ኡመር ተጨማሪ መረጃዎችንም ለሌላ ጊዜ እንደሚሰጡን ገልጸውልናል። ሌሎች ጥያቄዎችንም ያካተተ ምላሾችም ሰጥተውናል። በሰዓት እጥረት ምክንያት የተወሰኑትን ማካተት አልቻልንም። የመረጃ ይሰጣሉ ያልነውን የቃለ ምልልሱን ክፍል ነው ያስደመጥናችሁ። በሌላ በኩል የአልሸባብ ተዋጊዎች ሮብለት በሶማሌ ክልል በሚገኙት የአኤድ አይኤቶ እና ዋሻቆ ከተሞች ድንገተኛ ጥቃት ከማድረሳቸው በፊት በደቡብ ምዕራብ የሚገኘውን የስልክ አገልግሎት ሙሉ ለሙሉ እንዲቋረጥ አድርገው ነበር። የቀድሞ የአልሸባብ ባልደረቦች ለአሜሪካ ድምጽ ሶማሌ አገልግሎት የሶማሌ ቋንቋ አገልግሎት እንደገለጹት ወደ ኢትዮጵያ ከገቡት 500 የአልሸባብ ተዋጊዎች ውስጥ ከኢትዮጵያ፣ ሶማሌና ኦሮሚያ ክልል የተቀላቀሉ ተዋጊዎች ይገኙበታል ብሏል። ቡድኑ የመጀመሪያውን ጥቃት ያደረሰበት በሶማሌ ክልል የሚገኘው ባኮል ከተማ አስተዳዳሪ የሆኑት መሐመድ አብዲ ታል እንዳረጋገጡትም በወረራው የተሳተፉ አብዛኞቹ የአልሸባብ ተዋጊዎች ኢትዮጵያውያን ሲሆኑ በሶማሊያና በጁባ ክልል የሰለጠኑና ከአልሸባብ ጋራ ህብረት ያላቸው ናቸው። ሁለት ቡድኖች መኖራቸውና አንዱ በድንበር ላይ የሚዋጋ ሲሆን ሌላው አልፎ መግባቱንም የሶማሌኛ ቋንቋ አገልግሎት ዘገባ ይናገራል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሸባብ አባላት እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸውን መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር ማስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑንም ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥም መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሻባብ ኃላፊ አቡ አሊያ አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደ ይህ አልሻባብ ያደረሰው ጥቃት ምናልባትም ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። የተዋጊ ቡድን በሶማሊያና በኦሮሚያ ክልሎች መካከል በሚገኘው ባሌ ተራሮች ላይ ሊሰፍር እንደሚችልም ይጠቅሳሉ። ይህ በሃሩን ማሩፍ የተዘጋጀው ሰፋ ያለ
የተንታኞችን አስተያየት ያካተተውን ዘገባ ወደ አማርኛ መልሰን በዌብሳይታችንና በፌስቡክ ገጻችን እናኖርላችኋለን። ከዚያ መከታተል ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ኦሮሚያና ሶማሌ ክልልን የተመለከቱ የድርቅን ሁኔታ ያተኮረ ዘገባ ነው የምናቀርብላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ቦረና ዞንና በሶማሌ ክልል ለተከሰተው ድርቅ የክልሎቹና የፌዴራል መንግስት አፋጣኝ መልስ ባለመስጠታቸው ጉዳት መድረሱን ገልጿል። ኮሚሽኑ ባካሄደው ምርመራ ድርቁን ለመከላከል የተሰሩ ስራዎች፣ ድርቁ ከተከሰተም የምላሽ አሰጣጥና የአቅርቦት ውስንነት መኖሩን ችግሩን አባብሶታል ሲል ገልጿል። ፀሐይ ዳምጠው ናት ዘገባውን ያጠናቀረችው፣ እንደሚከተለው ይቀርባል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በ2013 ዓ.ም ማገባደጃ አካባቢ በኦሮሚያ ክልል ቦረና ዞን የተከሰተው ድርቅ ህብረተሰቡን ክፉኛ መጉዳቱን ገልጸዋል። በዞኑ ከ1983 ዓ.ም ጀምሮ ድርቅ በተከታታይ ይከሰታል። በ2013 የተከሰተው እስካሁን ያለውን ጨምሮ 12 ጊዜ የዞኑ ነዋሪዎች ለከፍተኛ ድርቅ ተዳርጓል ሲል ኮሚሽኑ ገልጿል። የድርቁ መንስኤ ተመሳሳይ መሆኑን የተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ጽህፈት ቤት ኃላፊ አቶ በዳሳ ለሜሳ አስቀድሞ ድርቁን ለመከላከል የተሰራ ስራ እምብዛም ነው ሲሉ ተናግረዋል።
ድርቅን ለመከላከል የተጀመሩ ፕሮጀክቶች ተግባራዊ አለመደረጋቸው፣ ለምሳሌ የቦረና ውሃ ፕሮጀክት በዲዛይን ችግር ምክንያት አገልግሎት መስጠት አልቻለን የሚል ምላሽ ነው ከተለያዩ አካላት ያገኘ ነው፣ መንግስታዊ ከሆኑት አካላት ያገኘ ነው። ስለዚህ ሌሎቹ ስራዎች አልተሰሩም ማለት ነው። የቦረና አካባቢ የሚከሰተውን ድርቅ በመከላከል ሰዎችና እንስሳቶች አካባቢ ላይ ጉዳት እንዳያደርስ ለማድረግ የተሰራ ስራ በጣም አናሳ መሆኑን የሚያሳይ ነው ማለት ነው። አንዱ
በዞኑ ድርቅ ሲከሰት መንግስት ቶሎ ይፋ ባለማድረጉና ችግሩ መኖሩን አምኖ ተቀብሎ ወደ ምላሽ መስጠት አለመግባቱ ህዝቡን ከፍተኛ ዋጋ ማስከፈሉን ኮሚሽኑ አረጋግጧል ሲሉ አቶ በዳሳ ተናግረዋል።
በዞን ደረጃ ድርቁን በተመለከተ አሳስመንቶችን እንዲሰሩ ሪኮመንድ እንዲያደርጉና እንዲከታተሉ የተቋቋመ ግብረ ኃይል አለ። ያ ግብረ ኃይል በወቅቱ ችግሩ ሰፍቶ ጉዳት ሳያደርስ በፊት ለኦሮሚያ ብሔራዊ ክልላዊ መንግስት ያንን አሳስመንት እንደላኩ፣ ያ ባለመሰጠቱ የኦሮሚያ ክልላዊ መንግስት ያንን ሪስፖንስ ቶሎ ስላልሰጠ ችግሮቹ እየሰፉ ጉዳት ማድረስ ሲጀምሩ በተለያዩ ሚዲያዎች፣ ማህበራዊ ሚዲያዎች ችግሮች መጋላት ሲጀምሩ ነው የኦሮሚያ ብሔራዊ ክልላዊ መንግስት ያንን በዞንና በወረዳ ደረጃ የተሰጠውን አሳስመንት ቶ ድጋሜ ሌላ አሳስመንት ሰርቶ ነው ወደ ሪስፖንስ የገባው ማለት ነው። በዚህ መካከል ጉዳቶች ደርሷል ማለት ነው።
በቦረና ዞን በድርቅ ምክንያት መደበኛ የጤና አገልግሎት መቋረጡን፣ ትምህርት መቋረጡን፣ የመጠጥ ውሃ አቅርቦት አለመኖሩን ኮሚሽኑ በምርመራው ወቅት ያገኛቸው ግኝቶች ናቸው ያሉት አቶ በዳሳ አሁን ባለው ሁኔታ ለህብረተሰቡ ድጋፍ ሊደረግ ይገባል በማለትም ተናግረዋል።
ችግሮቹ ከተፈጠሩ ኢንተርቬንሽን ከተጀመረ በኋላ ደግሞ አንዱ ማናጅመንቱ ጥሩ አልነበረም፣ ሁለተኛ የአቅርቦትም በቂ አልነበረም። ለምሳሌ 30 ሰው ድጋፍ የሚፈልግ ከሆነ ለ30 ሰው የሚመጣው ስለሌለ ከሰላሳ ለአንድ አምስቱ ብቻ ነው የሚቀርበው ማለት ሰላሳዎቹ የአምስቱን ድርሻ ነው በጋራ ሲጠቀሙ የነበረው። ስለዚህ ሰጥቶ ምላሽ በቂ አለመሆኑን የሚያሳይ ነው ማለት ነው። እንዲሁም ደግሞ ለከብቶች፣ ለተለያየ ለመድኃኒት፣ እንዲሁ በአንዳንድ በኩል የሚመጡ ጉዳዮች ደግሞ ምስመና ሲደረጉ እንደነበረ ለምሳሌ ለከብቶች ሲሰጥ የነበረው ሳር በሌላ እጅ ገብቶ በሽያጭ ሲያደርግ ሲገዙ እንደነበረ መግዛት ያልቻሉ ደግሞ ከብቶቻቸው ከእጃቸው እየሞቱ እንዳለቁ የሚያሳይ ሁኔታዎች ነበር ማለት ነው። ካት መጋቢት አካባቢ ላይ ዝናብ ዘንበዋል። ዝናብ ሲዘንብ በአንዴ ሪስቶር አያደርግ የጉዳት የደረሰባቸው ሰዎች ህይወት በአንዴ የሚያስተካክል አይደለም ማለት ዝናብ መዝነቡ ብቻ ችግሩን አይፈታም ማለት ነው። ስለዚህ ናው ሰዎች ችግር ላይ መሆናቸውን ነው የሚያሳየን ማለት ነው።
በተመሳሳይ በሶማሌ ክልል በተከሰተው ድርቅ 10 ዞኖች ላይ ጉዳት መድረሱን የገለጸው ኮሚሽኑ በክልሉ የተደረገው ቅድመ ዝግጅት አናሳ መሆኑን ገልጿል። አቶ አብዱልናስር በረከት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። ድርቁ ከተከሰተ በኋላም የተሰጠው ምላሽ በቂ አልነበረም ሲሉ ገልጸዋል።
ከተከሰተ በኋላ ድርቁ መንግስት የሰጠው ምላሽ ካለው አቅም አንጻር ሲታይ ጥሩ የሚባል ነው። በተለይ ምላሽ ሲሰጥ የነበረው በአጠቃላይ እኛ ባየነባቸው ቦታዎች እና ባለን መረጃ መሰረት ምላሽ በደንብ ሲሰጥ የነበረው በመንግስት በኩል ነው። የክልሉ መንግስት ያው ሪሶርሶችን በማስተባበር ምግቦችን በማቅረብ ውሃ በማቅረብ እና የተለያዩ አገልግሎቶችን በማቅረብ ምላሽ ሰጥቷል። ግን ያው ካለው ሪሶርስ አንጻር በቂ ነው የሚባል እና እንስሳቶችን ለመታደግም ሆነ ሰዎችም ጉዳት ላይ እንዳይደርሱ ለማድረግ ሙሉ በሙሉ የደረሰ አልነበረም።
በክልሉ አንዳንድ ዞኖች ዝናብ እያገኙ መሆናቸውን የገለጹት አቶ አብዱል ናስር ዝናቡ ተስፋ የሚጣልበት አለመሆኑን ገልጸው መንግስት ትኩረት ሰጥቶ መከታተል አለበት ሲሉ ተናግረዋል።
በሰበሰብነው መረጃ መሰረት በተለይ አሁን በሸበሌ ዞን በጣም ተጎድቶ እኛም ያየነው አካባቢ የዝናቡ መጠንም አሁንም ቢሆን አናሳ የሚባል የዝናብ መጠን ነው የዘነበው እና አሁንም ቢሆን ቅድመ ዝግጅት ያስፈልገዋል። የተወሰነ ጋብ ብሏል። ውሃ ትንሽ ተገኝቷል። አሁን እሱን የተጠቀሙ የሚሞቱ እንስሳትና ህዝቡም የመጠጥ ውሃ የተወሰነ የሚያገኝበት አጋጣሚ ነው አሁን ያለው። ግን አሁንም ቢሆን ከዚህ በኋላ የሚመጣው ረዘም ያለ ዝናብ የሌለበት ወቅት መንግስት ተዘጋጅቶ ሌሎች ድርጅቶችም ከመንግስት ጋር ጎን ለጎን የሚሰሩ አካላት ከአሁኑ ቅድመ ዝግጅት አድርገው ለሚመጣው የደረቅ ጊዜያቶች ዝግጅት እንደሚያስፈልግ ነው የገመገምነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ቦረና ዞንና በሶማሌ ክልል በተከሰተው ድርቅ ላይ ዛሬ ባወጣው መግለጫ ላይ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር በነበራቸው ቆይታ የክልሉ መንግስት በተቻለው መጠን ድጋፍ ለሚሹ ዜጎች እርዳታ እያቀረበ መሆኑን ተናግረዋል። በቀጣይም የኮሚሽኑ ሪፖርት ላይ ሰፋ ያለ ምላሽ እንደሚሰጡም ተናግረዋል። የኦሮሚያ ቡሰ ጎኖፋ በኩሉ በድርቅ ለተጎዱ ዞኖች እርዳታ እያደረሰ መሆኑን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ላይ ከፌዴራል መንግስት ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ነው። ዝግጅቶቻችንን አዳምጣችሁ አስተያየቶቻችሁን ለማካፈል 202-251-3505 የዋትሳፕ ቁጥራችን ነው። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። በሁለቱም ላይ አስተያየቶቻችሁን ልታካፍሉን ትችላላችሁ። በተጨማሪም በፌስቡክ ገጻችን በውስጥ መስመር መልእክታችሁ ልታደርሱን ትችላላችሁ። ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይም መልእክት ብታስቀምጡ ይደርሰናል። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። የነዳጅ ድጎማ ተጠቃሚ የሆኑ አሽከርካሪዎች ትግበራው ላይ እየታዩ ባሉት ችግሮች ምክንያት መንግስት በሰጠን እድል እየተጠቀምን አይደለም አሉ። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ የነዳጅ ድጎማ አሰራርን ለመተግበር ስራ ላይ የዋለው ቴክኖሎጂ ውጤታማነቱ ተረጋግጧል። ሆኖም በሂደት የሚታዩትን ችግሮች ለማስተካከል አተገባበሩን የሚቆጣጠር ግብረ ኃይል አቋቁመን እየሰራን ነው ብሏል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል።
መንግስት ካለፈው የሰኔ ወር መጨረሻ ጀምሮ የነዳጅ ድጎማ ተጠቃሚ የሚሆኑና የማይሆኑ ተሽከርካሪዎችን በመለየት አዲስ የነዳጅ ድጎማ ስርዓት መዘርጋቱን የንግድና ቀጣናዊ ትስስር ሚኒስትር ዴኤታ አቶ ሐሰን መሐመድ ለቪኦኤ ተናግረዋል። የነዳጅ ድጎማው ተጠቃሚ የሚሆኑት የህዝብ ማመላለሻ ተሽከርካሪዎች ብቻ እንደሆኑ የሚናገሩት አቶ ሐሰን እነዚህ ተሽከርካሪዎች የነዳጅ ክፍያቸውን በዲጂታል ስርዓት በቴሌ ብር አማካኝነት የሚፈጽሙበት አሰራር እንደተዘረጋም ገልጿል። በዚህ ዲጂታል ስርዓት ክፍያ ለመፈጸም በርካታ ተሽከርካሪዎች መመዝገባቸውንም ይናገራሉ።
አሁን የተመዘገቡት በትራንስፖርትና ሎጂስቲክስ ሚኒስቴር 134,345 ናቸው። በየቀኑ የሚመዘገቡም አሉ። ወደ 72% ተመዝግቧል። ሌሎችም የቀሩትን በሂደት የምናስተካክላቸው።
የነዳጅ ድጎማ ተጠቃሚዎች የሆኑ ተሽከርካሪዎች በተዘረጋው ዲጂታል የገንዘብ ማስተላለፊያ ስርዓት ክፍያ እንዲፈጽሙ ቢደረግም በአዲስ አበባ ያነጋገርናቸው አሽከርካሪዎች ደግሞ የአሰራር ስርዓቱ አስቸግሮናል፣ በዚህ የተነሳም የድጎማው ተጠቃሚዎች መሆን አልቻልንም ይላሉ። አቶ ሞላ ጥላሁን የታክሲ አሽከርካሪ ናቸው።
እኔ በበኩሌ መቼም ደስ ብሎኛል፣ ግን አንዳንድ ጊዜ አንዳንድ ነዳጅ ማደያዎች ሲስተሙ የለም እያሉን እንደገና ወደሌላ ነዳጅ ማደያ ስንሄድ ነዳጅም ስለምናባክን በተወደደ ነዳጅ ያ ነገር ቢስተካከል ቆንጆ ነው።
አቶ ሙሉጌታ ታደሰ የሚባሉ አሽከርካሪ ደግሞ የዲጂታል ስርዓቱ ላይ አሽከርካሪዎች ግንዛቤ እንደሌላቸው ይገልጻሉ።
አብዛኛው የታክሲ ሹፌሮች ሲስተሙን ራሱም አንደኛ አልገባቸውም፣ ሁለተኛ ደግሞ የገባቸውም ሲሄዱ ሲስተም የለም የሚል አለ። እንደዚህ አይነት ችግሮች ይታያሉ። ቴሌ ብር ተመዝገቡ ተብለን ቴሌ ብር ተመዝግበናል፣ ነገር ግን ኔትወርክ የለም ነው የሚሉት። ይሄ ነው ችግሩ እንጂ እንግዲህ ድጎማው እንዳለ ሰምተናል። ደግሞ ሲስተሙን ራሱ እንዴት እንደሆነ በቴሌብር እንዴት እንደሚከፈልም አብዛኛው የታክሲ ሹፌሮች አውቁ፣ ግንዛቤ ቢቀርም እንዴት ቆንጆ ነበረ።
ስለዚህ ጉዳይ የተጠየቁት ሚኒስትር ዴኤታው አቶ ሐሰን መሐመድ ግብረ ኃይል በማቋቋም ከአጠቃላይ አሰራሩና ከዲጂታል ስርዓቱ ጋር የተያያዙትን ችግሮች ለማስተካከል እየሰራን ነው ብለዋል።
ክፍተቶች አሉ። በጋራ በቅንጅት በትብብር ከተለያዩ ተቋም ጋር አብረን እየሰራ እንገኛለን። በጣም ብዙ ተሽከርካሪዎች እየተጠቀሙ ነው። ይሄ ደግሞ ኢንተርኔትም ባለበት በሌለበት የሚሰራ ቴሌብር ኢንተርኔት አያስፈልገውም፣ ስልኩ ብቻ ይስራ። በጣም ሶፊስቲኬት እና አስቸጋሪ አይደለም፣ ሲምፕል ነው፣ በጣም ቀላል ነው። እና እኔ እንደዚህ አይነት መረጃ የለኝም፣ ግን ካለ የሚስተካከሉ ነገሮች ሊኖሩ ይችላሉ። ተሞክሮ በጣም ሰክሰስፉል ነው። ክፍተቶችን ማስተካከል ነው። ግብረ ኃይሉ በዚህ ዙሪያ ላይ እየሰራ ቀን ከሌሊት እነዚህም እየሰራ እንገኛለን።
ከዚህ ጋር አብሮ የሚታየው ጉድለት ደግሞ የአሽከርካሪዎች አዳዲስ አሰራርን ያለመቀበል ችግር እንደሆነም ተናግረዋል።
ትልቁ ችግሩ አንዳንድ ሬዚስት የሚያደርጉ ሰዎች አሉ። በአጠቃላይ አክሰፕታንሱ የሰው ባህሪ ነው። አዲስ ባህል ለሀገራችን ስለሆነ በቴክኖሎጂ ዲጂታል መኒ ትራንስፈር የሚለው መቀበሉ ትንሽ ላይ ትንሽ አለ። ነገር ግን በአጠቃላይ ቅቡልነቱ ከፍተኛ ደረጃ ወደ 72% ደርሷል። ከነጉድለቶቹ ሰክሰስፉል ነው ለማለት ይቻላል።
አሽከርካሪዎች የሚያነሱት ሌላው ችግር የተደረገው የነዳጅ ድጎማ በቂ አይደለም የሚል ነው።
70 ብር አሁን ምንድን ነች ምቀዳው? 40-50 ብር ነው ኦልሬዲ ማለት ነው። እና ምንም ትርጉም የለም። 70 ብር መጣ አልመጣ ምንም ትርጉም የለም። ነዳጅ በጨመረ ቁጥር ስፔር ራሱ ሁሉ ነገር ነው የጨመረው። እና የምታገኘውና የምታወጣ እንትን አንድ አይደለም።
ሚኒስትር ዴኤታው አቶ ሐሰን መሐመድ በበኩላቸው መንግስት አሁንም 75% የሚሆነውን የነዳጅ ዋጋ እየደጎመ እንደሆነ ገልጸው ድጎማው በቂ አይደለም የሚለው አስተያየት ተገቢ እንዳልሆነ ተናግረዋል።
9 ብር አካባቢ ነው የሚደጎመው። 9 ብር ደግሞ በአንድ ሊትር ቀላል አለ። 75% እየደጎመ ነው መንግስት ያለው። 25% ነው አሁን ለተጠቃሚ እንዲተላለፍ የተደረገው እና በጣም ዝቅተኛ እንትን የሚደርሳቸው መንግስት ያን ያህል የሸከመ እንደገና አነሰን የሚሉት ሰዎች ያው እንደባለፈው ጊዜ 100% መንግስት እንትን እንዲል ነው የሚፈልጉት መሰለኝ። እሱ ደግሞ ባለን አገራችን ነባራዊ ሁኔታ አግባብ አይደለም የሚል ሀሳብ ነው ያለን።
በየጊዜው ቀስ በቀስ እየተነሳ ያለው የነዳጅ ድጎማ የኑሮ ውድነቱን እያባባሰ ይገኛል ለሚለው አስተያየትም አቶ ሐሰን በተጨባጭ መረጃ ላይ ያልተደገፈ ሀሳብ ነው የሚል ምላሽ ሰጥቷል።
እያንዳንዱ ሰው ከመሬት ተነስቶ ያለምንም መረጃ እንደዚህ ማለት ተሽከርካሪዎች አለ የምንደጉመው ህዝቡን ነው እና ታሪፍ ይወጣል። ያ ታሪፍ ደግሞ ከሚደጎመው ጋር አብሮ የሚሄድ መሆን አለበት። ክትትል እያደረግን ድጋፍ እናደርጋለን። በተለይ ዝቅተኛ ገቢ ላላቸው የማህበረሰቡ ክፍል እንዳይጎዱ መንግስት ከፍተኛ ጥረት ያደረገ ነው።
መንግስት የኑሮ ውድነትን ለማረጋጋት አሁንም እንደ ስኳር፣ ዘይት፣ ስንዴና ሌሎችም ሸቀጦች በድጎማ ከውጭ እየገዛ በማቅረብ ላይ መሆኑንም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባችን ስንወስዳችሁ የኑሮ ውድነት በተለይ በጡረታ ገቢ የሚተዳደሩ ሰዎችን በእጅጉ እየጎዳ ነው ትለናለች ስመኝሽ የቆየ ጡረተኞችን በማነጋገር ባጠናቀረችው ተከታዩ ዘገባ።
አቶ ስለሺ ወጋየው የዛሬ 24 ዓመት ጡረታ ከመውጣታቸው በፊት በማዕድንና ኢነርጂ ሚኒስቴር ውስጥ 40 ዓመታት አገልግለዋል። በወቅቱ 2000 ብር ደሞዝ ያገኘበ ሲታወጡ ገቢያቸው ወደ 600 ብር ገደማ ዝቅ አለ። ከጥቂት ዓመታት በፊት መንግስት ያደረገውን የጡረታ ማሻሻያ ተከትሎ አቶ ስለሺ አሁን በወር የሚያገኙት የጡረታ ገንዘብ ወደ 2300 ብር ከፍ ቢልም አሁን ካለው የኑሮ ውድነት ጋር ሲነጻጸር የትኛውንም የኑሮ ቀዳዳቸውን አይሸፍንም።
እንደነገርኩሽ ወደ 2300 ምናምን የጡረታ ገቢ አገኝ። ከዚህ ውስጥ መብራት እንኳን እስከ 1500 1400 የሚከፍልበት ጊዜ ነው ያለው። ከዚህ የሚቀረውን እንግዲህ ገምቼ ሌላቸው ወጪ ሳይጨምሩ ማለት ነው። የውሃ አለ፣ የአስቤዛና የምናምኑን ታዩ። በዛ ላይ ቤት ኪራይ ቢኖረኝ ደግሞ ቤት ኪራይ ውስጥ ቢሆን ኑሮ የበለጠ እንትን ይሆን ነበረ። ይሄ መቼም በጡረታ ትታዘዘራሉ ማለት አይደለም።
በ5 ዓመታቸው ጡረታ እንደወጡ የሚገልጹት አቶ ስለሺ አሁን የሚታየውን የኑሮ ውድነት መቋቋም የቻሉት በግል ተቋማት ሰርተው በሚያገኙትና በልጆቻቸው ድጋፍ መሆኑን ይገልጻሉ።
ገና የመስራት አቅሙ ስለነበረኝ በግል ድርጅቶች ገብቼ ስራ መስራት ጀመርኩኝ። እስከ ቅርብ ጊዜ እየሰራሁ ነው። አሁንም ትንሽ እየሞካከርኩ ነው፣ እየሰራሁ ነው ያለሁት እና በዛ ድጋፍ ነው ኑሮዬን የምመራው እንጂ ይሄ የ2000 ምናምን ወጣ ገቢ የማምራትም አይከፍልም።
የአውቶሞቲቭ ኢንጂነሪንግ ባለሙያ የሆኑትና ለረጅም ዓመታት በገንዘብ ሚኒስቴር በመንግስት እርሻ እንዲሁም በመንገድ ትራንስፖርት አገልግለው ከ2 ዓመት በፊት ጡረታ የወጡት ወይዘሮ ትዕግስት አሰጋሂን ደግሞ በጡረታ የሚያገኙት ገንዘብ 2900 ብር ነው። በግልና በመንግስት ዩኒቨርሲቲ ልጆቻቸውን ለሚያስተምሩት ወይዘሮ ትዕግስት የጡረታ ገቢያቸው መተዳደሪያ ሊሆናቸው እንደሚችል ገልጻሉ።
ምንም አያኖርም። ያው 2900 ብር ማለት ምንም ማለት አይደለም። በአሁኑ የኑሮ ውድነት ላይ ያኖራል ብለሽ የምታስቢው ነገር አይደለም። ከአንድ ቦታ ወደ አንድ ቦታ ለመሄድ እንኳን ትራንስፖርቱ በጣም ከባድ ነው። ሚኒመም 10 ብር ነው ታክሲ እንኳን እና የትም አትሄጂም። ያው ትራንስፖርቱም ኮስት ስለሚያደርግልሽ የኑሮ ውድነቱ ጤፉን ዛሬ 6000 ብር ነው። ዘይቱንም ያው በዓለም እንትን ያለ ነው ታውቂዋለሽ። ሁሉም ነገር በጣም የተወደደ ነው እና በዚህ ብር ይኖራል ማለት በጣም አስቸጋሪ ነው፣ ከባድ ነው። ለልጆች አሉኝ፣ ዩኒቨርሲቲ ተማሪዎች ናቸው። አንዷ የግል ነው የምትማረው፣ አንዱ የመንግስት ዩኒቨርሲቲ ነው የሚማረው እና ከባድ ነው። በዚህ ብር መኖር አይቻልም። ይሄ እኮ የቀን ወጪ ማለት ነው 2900 ብር እና በጣም ከባድ ነው። የወር ወጪ ለመሸመት ምንም አይችልም።
በምንድን ነው እርስዎ ኑሮውን የሚደጉሙት?
ያው ትንሿን የሚያስተምሩልኝ እህቶቼ ናቸው፣ ያስተምሩልኛል። ትልቁ የመንግስት ትምህርት ቤት ነው። ያው ለሱም አንዳንድ ነገር የሚያስፈልግ ወጪ ይልኩለታል እንጂ ምንም ሌላ መተዳደሪያ የለንም።
ወይዘሮ ትዕግስት በወር የሚያገኙት 2900 ብር የወር አስቤዛቸውን እንኳን አሟልቶ አይገዛም። ይሁን እንጂ ልክ እንደርሳቸው በመንግስት መስሪያ ቤቶች ለአመታት አገልግለው ከሳቸው ባነሰ እጅግ ዝቅተኛ ገቢ ብቻ ያለ እርዳታ መኖር የከበዳቸው የመንግስት ጡረተኞች መኖራቸውን በሐዘኔታ ያስረዳሉ።
የባሰ ነው፣ በጣም የባሰ ነው። አንዳንዱ ቤት የሌለው አለ፣ ኪራይ መክፈል አቅቶት በጣም እንደገና በጣም ትንንሽ የሆኑ ቤቶች ውስጥ ከከተማ ርቀው ወጥተው ይሄ በህገ ወጥ የተሰሩ ቤቶች ውስጥ የሚኖሩ አሉ። ምክንያቱም ኪራይ መክፈል ስለማይችሉ ከሰዎች ጋር ለመገናኘት አስቸጋሪ ነው። ከእኔ ከምኖርበት የባሰ ኑሮ ነው የሚኖሩት እና አስቸጋሪ ነው። ኑሮውን መቋቋም አልቻለም ሰው።
በባህር ዳር ከተማ ፋሲሎ ሁለተኛ ደረጃ ትምህርት ቤት ለ38 ዓመታት የሰውነት ማጎልመሻ መምህር የነበሩትና ከ3 ዓመት በፊት ጡረታ የወጡት የ62 ዓመት አዛውንት አቶ እንዳለው ጥላሁንም እንዲሁ የሚያገኙት 4000 ብር የጡረታ ደሞዝ የቤት እመቤት የሆኑ ባለቤታቸውንና 4 ልጆቻቸውን በኪራይ ቤት ለማስተዳደር የማይችል በመሆኑ በውጭ የሚኖሩ ወዳጆቻቸውን እጅ ለማየት መገደዳቸውን ይገልጻሉ።
በጣም የሚያሳዝን ነገር አሁን ጓደኞች እናንተ የምትኖሩበት አንዳንድ አሜሪካ የሚኖሩ አሉ ጓደኞች አለኝ። በእነሱ እርዳታ ናለው ትሬ እነሱ በእኔ ደግሙኝ ጥቆማ ነው እንጂ እና በእግዚአብሔር ኃይል ነው ያለ ነው እንጂ የኑሮ ሁኔታ በጣም የሚያሳዝን ነው።
አቶ እንዳለው በዚህ እድሜያቸው የሰው እጅ ማየታቸው ይክፋቸው እንጂ በተለይ በመንግስት ፋብሪካዎች ውስጥ ይሰሩ የነበሩና አሁን ከ300 ብር ባነሰ የጡረታ ገቢ የሚተዳደሩ ጓደኞቻቸውን ሲያዩ የበለጠ ያዝናሉ።
በተለይ ጨርቃጨርቅ ፋብሪካ የሚሰሩ የነበሩ ሰዎች ደግሞ አሉ። በጣም ደግሞ እነዛ ደግሞ ሳይ ትስራኛለች እና እንግዲው አንዱም በአንዱ በማየት መጽናናት ነው እንጂ የኑሮ ጉዳይ በጣም በጣም እጅግ አሳሳቢ ነው የሆነበት ጉዳይ ነው ያለበት። በቃ ኮንስታንት የሆነች 200 ብር 250 ብር 300 ብር ነው የሚያገኙት። እነዚህ ሰዎች እንዴት እንደሚኖር እንደሆነ እኔ ራሴ በጣም ይገርመኛል። በጣም የሚያሳዝን ነገር ነው እና በዚህ ላይ ደግሞ እንደገና ኮምፒተሮች ደግሞ ልጆቻቸው ተመርቀው ስራ አጥተው የልጅ ጡረታ ሆኖ ደግሞ ቤታቸው ደግሞ የሚበላ ሰው አለ።
ይህ ደግሞ ሌላው የበርካታ ጡረተኛ አረጋውያን ችግር ነው። በብዙ መከራ ውስጥ አሳድገውና አስተምረው ለቁም ነገር ሲበቁ ይጦሩኛል ያሏቸው ልጆቻቸው ከተለያዩ ዩኒቨርሲቲዎች ተመርቀው ስራ ማግኘት ባለመቻላቸው ተመልሰው የጡረተኛ ወላጆቻቸውን እጅ ጠባቂ መሆናቸው የበርካታ ወላጆችን ልብ ይሰብራል፣ ተስፋም ያስቆርጣቸዋል።
የኛም ልጅ ዩኒቨርሲቲ ተመርቃ አሁን ተመርቃ መጣ። በሄልዶ ኦፊሰርነት ተመርቃ መጣ። እቤት ናለች እና ይታይሽ እንግዲህ እኔ አሁን በቃ ተመርቀው ስራ ካላገኙ እነሱ ኮራትት የሚደቁመናል ይጠሩናል ያልናቸው ልጆች ደግሞ በቤት ላይ ትቁጭ አሉ። ከእኛ ጋር እየተካፈሉ ያለችው የጡረታ ገንዘብ አብሮ ይበላሉ። እና እኔ ባለቤት አሰራም የቤት እመቤት ናት። እኔ በጡረታዬ ነው ያለሁት እና በጣም ያለው ስቃይ በጣም ትግል፣ ኑሮ በትግል ነው ያለው። በቃ ኑሮ በትግል በቃ
ለአመታት በሙያቸው አገልግለውና በርካታ የኑሮ ውጣ ውረድን አሳልፈው ማረፍና በልጆቻቸው መጦር ይመኙ የነበሩ በርካታ አረጋውያን በአሁኑ ሰዓት በሀገሪቱ የሚታየው አለመረጋጋት፣ ግጭት፣ የኮቪድ-19 ወረርሽኝና የኢኮኖሚ መዋዠቅ ባስከተለው የኑሮ ውድነት ምክንያት የተመኙትን ኑሮ ሳያገኙ በምትኩ ኑሮን መቋቋም አቅቷቸው ለከፍተኛ ድህነትና የጤና መጓደል መዳረጋቸውን ይገልጻሉ። መንግስትና የሚመለከተው አካል ችግራቸውን አይቶ መፍትሄ እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዝግጅታችንን አጠናቀቀን እንሰናበታችሁ። ጥቂት ደቂቃዎች ይቀሩናል። በቀሩን ጥቂት ደቂቃዎች
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፕሬዚደንት ጆ ባይደን በዓለም ዙሪያ የተቀበሩ ፈንጂዎች አጠቃቀምን ለመገደብ ቁርጠኛ ሆነዋል። የዚህ ፖሊሲ ለውጥ መኖር ፕሬዚደንቱ እነዚህ መሳሪያዎች ጦርነቱ ከቆመ ረጅም ጊዜ በኋላ ሕጻናትን ጨምሮ በሲቪሎች ላይ የሚያደርሱትን ጉዳት የተገነዘቡ መሆኑን ያሳያል ይላል ርዕሰ አንቀጹ ሀተታውን ሲጀምር። አዲሱ ስምምነት ከኮሪያ የባህር ሰርጥ ውጭ ያለውን የዩናይትድ ስቴትስን የተቀበሩ ፈንጂዎች ፖሊሲ በኦቶዋ ስምምነት ከተገለጹ ቁልፍ መስፈርቶች እንዲሁም ጸረ ሰው ፈንጂዎችን መጠቀም፣ ማከማቸት፣ ማምረት፣ ማስተላለፍን ከሚከለክለው ዓለም አቀፍ ስምምነት ጋር ይስማማል ያለው ርዕሰ አንቀጽ በኮሪያ የባህር ሰርጥ ያለው ልዩ ሁኔታና የዩናይትድ ስቴትስ ደቡብ ኮሪያን ለመከላከል ያላት ቁርጠኝነት ዩናይትድ ስቴትስ በአሁኑ ወቅት በኮሪያ ሰርጥ ያላትን የጸረ ሰው ፈንጂዎች ፖሊሲ እንዳትቀይር ይከለክላል ሲል አመልክተዋል። ዩናይትድ ስቴትስ የተቀበሩ ፈንጂዎች አታመርትም፣ አትሰራም፣ ወይም የጸረ ሰዎች ፈንጂዎችን በይዞታነት አትይዝም፣ ወይም አንዳንድ ነገሮችን ለመደምሰስ የተቀበሩ ፈንጂዎችን ለማስወገድ ካልሆነ የጸረ ሰው ፈንጂዎችን አትጠቀምም ሲልም የርዕሰ አንቀጹ ጽሑፍ የመንግስትን አቋም አስታውቋል። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ ከኮሪያ የባህር ሰርጥ ውጪ የተቀበሩ ፈንጂዎችን አትጠቀምም ወይም እንዲጠቀሙ አታበረታታም፣ አታግዝም፣ ወይም ከኮሪያ የባህር ሰርጥ ውጪ የኦቶዋ ስምምነት የተከለከሉትን እንዲጠቀሙ አታነሳሳም። ዩናይትድ ስቴትስ የኮሪያን የባህር ሰርጥ ለመከላከል የማይጠቅሙ የጸረ ሰዎች ፈንጂዎችን ክምችት ለማስወገድ ትፈልጋለች ብሏል። ዩናይትድ ስቴትስ የኦቶዋ ስምምነት እንዲከበር የሚያስችሉ አስፈላጊ ቁሳቁሶችና መፍትሄዎችን ማፈላለጓን ትቀጥላለች። በዚያው መጠንም ዩናይትድ ስቴትስ ከአጋሮቿ ጋር የገባቸውን ቃል መጠበቋን መቻሏን ታረጋግጣለች ሲልም ጽሑፉ አመልክቷል። የፖለቲካና የወታደራዊ ጉዳዮች ዋና ረዳት ሚኒስትር ስታን ብራውን የዩናይትድ ስቴትስ ድርጊት ሩሲያ ዩክሬን ውስጥ ከምታደርገው ድርጊት ተቃራኒ ነው ማለታቸውን የጠቀሰው ርዕሰ አንቀጽ ዩክሬን ውስጥ የሩሲያ ኃይሎች የምድር ውስጥ ፈንጂዎችን ጨምሮ ተቀጣጣይ መሳሪያዎችን ኃላፊነት በጎደለው መንገድ በሲቪሎችና ለሲቪሎች ጠቀሜታ ባላቸው መሰረተ ልማቶች ላይ እጅግ የከፋ ጉዳት ያደርሳሉ ማለታቸውን ጠቅሷል። በመጨረሻም ረዳት ዋና ሚኒስትሩ ብራውን በመቀጠል ዩናይትድ ስቴትስ በዓለም መደበኛ የሆኑ የጦር መሳሪያዎችን የማስወገድ እርምጃን በመምራቷ ኩራት ይሰማታል። እንደ አውሮፓ አቆጣጠር ከ1993 ጀምሮ ከ100 በላይ በሚሆኑ አገሮች ለዓለም አቀፍ ሰላም መስፈን፣ ደህንነት መረጋገጥ መደበኛ የጦር መሳሪያዎች እንዲወድሙ በሚያደርጉት ፕሮግራሞቻችን አማካኝነት ከ4.2 ቢሊዮን ዶላሮች በላይ ኢንቨስት አድርገናል ብለው መናገራቸውን ገልጾ አሁንም ሰብአዊነት ላይ ትልቅ ጉዳት የሚያስከትሉትን ጸረ ሰው ፈንጂዎችን ለማስወገድ የምናደርገውን ይህን አስፈላጊ ስራችንን በመቀጠል ትብብራችንን እንቀጥልበታለን ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያዝነው ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። ሲ በሚገኙና በመላው ከተሞች በሚገኙ ዘጋቢዎቻችን እና በባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ በሌሎች ዝግጅቶች እንገናኛለን። ለዛሬው ሰላም፣ በደህና ደሩ። Thank you.